ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ትላንትና በተገለጸው መሰረት ችግሩ ግዙፍ ነው። ምክንያቱም በዛ አካባቢ የሚጠበቀው ዝናብ ቀጣይ ዝናብ መጋቢት ላይ ነው በር የሚባለው። ምክንያቱም የሽንሌ ዞን የደጋውን የአየር ንብረት ነው የሚከተለው።
አቶ ንጋቱ ካሳ በኢትዮጵያ የአደጋ ስጋት ቅነሳ ስራ አመራር ኮሚሽነር በወቅቱ በሽንሌ ድርቅ ላይ ከተናገሩት የተቀነጨበ ነበር የሰማችሁት። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን አመሽታችኋል? ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው።
ዛሬ ማክሰኞ የካቲት 1 2008 ዓ.ም ነው። ከፕሮግራም መሪዋ ብርሃን ኃይሉ ጋር ሆነን ከስቱዲዮ 14 የምናስተናግዳችሁና ዜናውንም የምናቀርብላችሁ እኔ አዲሱ አበበና
ሰለሞን ክፍሌ እንሆናለን። መደበኛ የዕለቱ ቅንብሮችም ተሰናድተዋል። አብረን እናመሽ ዘንድ የአክብሮት ግብዣችን ነው። አሁን የዓለም ዜና እናሰማለን።
ደቡብ ሱዳን ውስጥ 40 ሺህ ሕዝብ ለከፋ ረሃብ የተጋለጠ በመሆኑ የአገሪቱ ተፋላሚ ወገኖች እርዳታ እንዲገባ ይፈቅዱ ዘንድ የተባበሩት መንግስታት ድርጅት አሳሰበ። ድርጅቱ የምግብ ፕሮግራም WFP ትናንት ሰኞ ማምሻውን እንዳሳሰበው ከሆነ ከአገሪቱ ጠቅላላ ሕዝብ 25 ከመቶ የሚሆነው 2.8 ሚሊዮን ያህሉ በአሁኑ ሰዓት አስቸኳይ የምግብ እርዳታ ይፈልጋል። የተባበሩት መንግስታት ድርጅት ልዩ ልዩ መስሪያ ቤቶች እንደገለጡትም ሁኔታዎች ደቡብ ሱዳን ውስጥ እየተባባሱ ሲሆን በተለምዶ አዝመራው የሚቀንስበት ወራት ሚያዝያና ሐምሌ በተለይ የምግብ ፈላጊው ቁጥር ይጨምራል ተብሎ ነው የሚጠበቀው። በአሁኑ ወቅት እጅግ ጉዳት የደረሰው ጦርነቱ የሚካሄድበት የዩኒቲ ግዛት አካባቢ እንደሆነም ታውቋል። የቀድሞዋ ታጋጅ ጆሲን ኤሊየት ከአልቃይዳ ጋር ግንኙነት ያለው አክራሪ ቡድን ከለቀቃቸው ሁለት ቀናት በኋላ በያዝነው ሳምንት መጀመሪያ ላይ ቡርኪና ፋሶ ዋና ከተማ ኡጋዱጉ ገብተዋል። አሸባሪው ቡድን የአውስትራሊያው ዜጋ የሆኑትን ሴትና ባለቤታቸውን ከሶስት ሳምንታት በፊት የጠለፈው ራቅ ብሎ ከሚገኝ መንደር ውስጥ እንደነበር ይታወሳል። ጆስሊን ኤሊየት ለመገናኛ ብዙሃን ሲናገሩ ባለቤታቸውን ለማስለቀቅ በጀመሩት እንደሚቀጥሉና አገሪቱ ውስጥ መስራታቸውንም እንደማያቆሙ አስረድተዋል። ባልደረባችን ኤሚሊ ላውብ ከአቢጆን ያደረሰችን ዘገባ አለ፣ ሶሎሞን ክፍሌ ያቀርበዋል።
ጆስሊን ኤሊየት ከአልቃይዳ ጋር ግንኙነት ባለው አሸባሪ ቡድን እጅ ለሦስት ሳምንታት ከቆዩ በኋላ ሲለቀቁ በመጀመሪያ መልእክት ያስተላለፉት ለቡርኪና ፋሶ ሕዝብ ነው። ታግቼ በቆየሁባቸው ቀናት ላደረጋችሁልኝ ድጋፍ ላመሰግናችሁ እፈልጋለሁ ነው ያሉት የቡርኪናን ሕዝብ። የሰባ ዓመት አዛውንቷ ኤሊየት ከባለቤታቸው ኬን ኤሊየት ጋር ማሊና ኒጀር ድንበር አቅራቢያ ከሚገኝ ገጠር አካባቢ ነው ከሦስት ሳምንታት በፊት ታግተው የተወሰዱት። ባልና ሚስቱ በዚህ አካባቢ ላለፉት 40 ዓመታት ያህል ኖረዋል። በአነስተኛዋ ጂቦ ከተማ ብቸኛውን የሕክምና እርዳታ መስጫ ጣቢያ አቋቁመው ያስተዳድሩ ነበር ተብሏል። የጂቦ ከተማ ነዋሪዎች ሁለቱ የረድኤት ሠራተኞች ከተጠለፉ በኋላ የተቃውሞ ሰልፎችን ከማደራጀታቸውም በላይ የማኅበረሰብ መገናኛ ብዙሃን በማስለቀቁ ዘመቻ እንዲያግዝ ጥሪ አቅርበዋል። ባለቤቴም በቅርቡ ተለቆ ጂቦ ውስጥ የጀመርነውን ሥራ እንደምንቀጥል ተስፋ አለኝ ነው ያሉት ኤሊየት። የቡርኪና ፋሶ ፕሬዚደንት ሮክ ማርክ ክሪስቲያን ካቦሬ ኤሊየትን በማስለቀቁ ጥረት ለተጫወተችው ሚና ጎረቤት ኒጀርን አመስግነዋል። አሁንም ግን ባልየውን ኬን ኤሊየትን ለማስለቀቅ የተያዘው ጥረት መቀጠል አለበት ሲሉ አስገንዝበዋል። ዶክተር ኤሊየት በቅርብ ቀናት ውስጥ ነጻ ይወጣሉ የሚል ተስፋ አለኝ ነው ያሉት ፕሬዚደንቱ ካቦሬ። ቡርኪና ፋሶ ከቅርብ ዓመታት ወዲህ በአክራሪ ሙስሊም አሸባሪ ቡድኖች በተደጋጋሚ ኢላማ የመሆኗ ጉዳይ ሁከቱ በሌሎች የምዕራብ አፍሪካ ሀገሮች እንዳይስፋፋ ተፈርቷል።
ካናዳ ኢራቅና ሶሪያ ውስጥ እስላማዊ መንግስት ነኝ በሚለው አማጺ ቡድን ላይ ታካሄድ የነበረውን የአየር ድብደባ በዚህ ወር ማብቂያ ላይ ልታበቃ መሆኗ ተነገረ። ጠቅላይ ሚኒስትሩ ጀስቲን ትሩዶ ትናንት ሰኞ እንዳስታወቁት እንደ አውሮፓ አቆጣጠር የካቲት 22 ቀን ከ13 ቀን በኋላ መሆኑ ነው ስድስቱ የካናዳ ተዋጊ ጄቶች ወደ አገር እንዲመለሱ ያደርጋሉ። ጠቅላይ ሚኒስትሩ ጄቶቹን ወደ ውጊያ ያሰማሩት ባለፈው አመት ሲመረጡ በገቡት ቃል መሰረት መሆኑም አይዘነጋም። ካናዳ ተዋጊ ጀቶችን ባታሰማራም ሰው አልባ አውሮፕላኖችን በማሰማራትና ውጊያ ላይ ላሉትም ነዳጅ በመሙላት እንደምትተባበር ተገልጧል።
አድማጮች፣ ይህ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። ወታደሮቼ በእስላማዊ መንግሥት ነኝ ባዩ አማጺ ቡድን የተያዘችዋን ራማዲንና አካባቢዋን መልሰው ተቆጣጠሩ ስትል ኢራቅ አስታወቀች። የኢራቅ ጦር ኃይልና የአገር ውስጥ ሚኒስቴር ዛሬ ማክሰኞ በጋራ ባወጡት መግለጫ ወታደሮቹ ራማዲንና አካባቢዋን በሙሉ አስለቅቀው ከዋና ከተማዋ ባግዳድ ጋር የሚያገናኘውን መንገድም እንደገና ለመክፈት ችለዋል። ራሱን እስላማዊ መንግሥት ብሎ የሚጠራው ነውጠኛ ቡድን ራማዲንና አካባቢዋ ያሉ ከተሞችን የተቆጣጠረው ባለፈው ግንቦት ወር ሲሆን ያም ለኢራቅ መንግሥትና ጦር ኃይል ከፍተኛ ሽንፈት የፈጠረበት መሆኑ አይዘነጋም። ይሁንና የመንግሥቱ ወታደሮች ባለፈው ታህሳስ ወር ባካሄዱት የመልሶ ማጥቃት እርምጃ አማጺውን ኃይል ከራማዲ መሃል ከተማ ማስወጣታቸው ይታወቃል። የኢራቅ ወታደሮች በአሁኑ ወቅት የእስላማዊውን ቡድን አማጺያን በተለያዩ የከተማይቱ ክፍሎች የቀበሯቸውን ፈንጂዎች በማምከን ሥራ ላይ መጠመዳቸውም ታውቋል። ሶሪያ ውስጥ የሚገኙ የአፍቃሪ መንግሥት ወታደሮች ስትራቴጂካዊቷን የአሌፖ ከተማ ከከበቡ እስከ 300 ሺህ የሚደርሱ ሰዎች የሰብአዊ እርዳታ ማግኘት አይችሉም ሲል የተባበሩት መንግሥታት ድርጅት ዛሬ ማክሰኞ አስጠንቅቋል። አሌፖ ውስጥ ያለውን ወቅታዊ ሁኔታ የገመገመው የተባበሩት መንግሥታት ድርጅት እንዳስታወቀው አሌፖ ላይ የሚወሰደው የመልሶ ማጥቃት እርምጃ ወደ ቱርክ ድንበር በሚያደርሰው በከተማዋ ምስራቃዊና በባብ አልሰላም ክፍል የሚገኘውን የሽምቅ ተዋጊዎቹን የአቅርቦት መስመር አቋርጧል። ወደ ከተማይቱ ዘልቆ የመገስገስ ሁኔታ ካለ ደግሞ ሌሎች ከመቶ ሺህ እስከ መቶ ሀምሳ ሺህ ሲቪሎች አሌፖን ለቀው ለመሸሽ ይገደዳሉ። የዓለም የምግብ ፕሮግራም ደብሊው ኤፍ ፒ ዛሬ ማክሰኞ በሰጠው መግለጫ ከአሌፖ ሸሽተው ደቡባዊ ቱርክ ድንበር ወዳለችው ወደ አዛዝ ለሄዱ 21 ሺህ ሰዎች አስቸኳይ የምግብ አቅርቦት እያደረገ መሆኑን አመልክቷል።
የየመን ሰራዊትና አልቃይዳ ዛሬ ማክሰኞ በደቡባዊቷ የወደብ ከተማ ኤደን ተፋልመው አያሌ ሕይወት መጥፋቱ ተነገረ። ውጊያው በትክክል የተካሄደው ማንሱራ ወረዳ ውስጥ መሆኑን የገለጡት የወረዳ ነዋሪዎች የየመን ወታደሮች ለዓመት ያህል በፕሬዝዳንት አብድ ራቡ መንሱር ሃዲ ስም ይዋጋ በነበረው በሳውዲ መራሹ ጣምራ ጦር አውሮፕላኖች ይታገዙ እንደነበር አመልክተዋል። መንግስቱ ባለፈው ዓመት መጨረሻ ገደማ የሁቲ ሸማቂዎችን ካባረረ በኋላ ኤደንን ሙሉ ለሙሉ ለመቆጣጠር እየሞከረ መሆኑም ታውቋል። የሁቲ ሸማቂዎች ግን የየመንን ዋና ከተማ ሳንያን እና ሌሎች ሰሜናዊ አካባቢዎችን እየተቆጣጠሩ እንደሆነ ይታወቃል። ፕሬዚዳንት ማንሱር ሃዲ በአንድ ወቅት ወደ ሳውዲ አረቢያ እንዲኮበልሉ ያስገደዳቸው ይህ ውዝግብ የአልቃይዳና እስላማዊ መንግስት ነኝ የሚለው ቡድን ተዋጊዎች የኤደንን አንዳንድ ክፍሎችና ሌሎች የደቡባዊ የመን ከተሞችን እንዲቆጣጠሩ አስችሏቸዋል።
ነውጠኞች አፍጋኒስታን ዋና ከተማ ካቡል አካባቢ በሚገኙ የውጭ አገር ዜጎች መኖሪያ ቤቶች ላይ በዚህ ወር መጀመሪያ ገደማ ጥቃት ለማካሄድ ማቀዳቸውን በመግለጽ ዩናይትድ ስቴትስ አፍጋኒስታን የሚኖሩ ዜጎቿን አስጠንቅቃለች። ከካቡል የዩናይትድ ስቴትስ ኤምባሲ ዛሬ ማክሰኞ የወጣ መግለጫ እንዳመለከተው ማስጠንቀቂያው መሠረት ያደረገው ለኤምባሲው የደረሰውን ሪፖርት ሲሆን ጥቃቱ በትክክል የት መቼና በምን ሁኔታ እንደሚካሄድ ግን የታወቀ ነገር የለም። ሪፖርቱ ግን ማንነታቸው ያልታወቀ ነውጠኞች በነማን ላይ እንደሆነ ግልጽ ባላደረጉት ማስጠንቀቂያ ካቡል ውስጥ በሚገኙ በውጭ አገር ዜጎች መኖሪያ ቤቶች ላይ ምናልባትም ካላ አልፉቱላ በሚባለው ሰፈር አካባቢ ጥቃት ያካሂዳሉ ይላል። የዩናይትድ ስቴትስ ኤምባሲ አክሎም በአሁኑ ወቅት አፍጋኒስታን ውስጥ ያለው የጸጥታ ሁኔታ አስተማማኝ ባለመሆኑ ይልቁንም በዩናይትድ ስቴትስ ዜጎች ላይ የሚሰነዘረው ዛቻ ከፍተኛ ስለሆነ አሜሪካውያን ወደዚያች አገር ከመጓዝ እንዲታቀቡ ይመክራል።
ደቡባዊ ጀርመን ውስጥ የደረሰ የባቡር አደጋ በትንሹ 9 ሰዎች ገድሎ ሌሎች ከመቶ በላይ ማቁሰሉን ፖሊስ አስታወቀ። ሜሪዲያን የተሰኘው የባቡር ጣቢያ እንዳስታወቀው ሁለት ባቡሮች ፊት ለፊት የተላተሙትና ከባድ አደጋ ያስከተለው ግጭት የደረሰው በከሙኒክ ደቡባዊ ምስራቅ 60 ኪሎ ሜትር ላይ ነው። የፖሊስ መግለጫ ደግሞ ከቆሰሉት መካከል 50 ያህሉ በጽኑ የተጎዱ ናቸው ይላል። ባቡሮቹ በወቅቱ የነበራቸው ፍጥነት አልታወቀም። በመጨረሻም ሰሜን ምስራቅ ዩናይትድ ስቴትስ የምትገኘው የኒው ሃምሻየር ክፍለ ግዛት ነዋሪዎች በቀዳሚው ፕሬዝዳንታዊ ምርጫ ድምጽ እየሰጡ ነው። ለዲሞክራቶችና ለሪፐብሊካን ፕሬዝዳንታዊ ምርጫ መጻኢ ዕድል መሰረት የሚጥል ምርጫ ይሆናል ይላሉ። የዛሬው በመጽሔት ዘገባ ይኖረናል። ዜናውም በዚሁ አበቃ።
ዜናዎቹን አድመጥን። ከሁለተኛው አጋማሽ ቅንብሮቻችን የአንደኛውን ለቅምሻ
እንደ አስፕሪን አይነቱ የአስፕሪን የመሳሰሉ አንዳንድ ነንስተሮይዳል እንላቸዋለን፣ እንደዚህ ለቁርጥማት፣ ለውጋት፣ ለህመም የሚወሰዱ መድኃኒቶች መድኃኒት ምንም እንኳን የደም መቅጠን ቢያመጣም ግን እንደዛ አይነቱ የደም መቅጠን ለህይወት የሚያሰጋ ነገር ስለማይሆን ብዙ ጊዜ የአስፕሪን መውሰድን አንከለክልም።
ጉዳዩ በሰውነት ውስጥ የደም መጓጎልን ተፈጥሯዊና የህመም ሁኔታ የሁለት ወገን ገጽታዎች የሚዳስስ ነው። የሰማችኋቸው ደግሞ በርዕሱ ዙሪያ ለሚነሱ ጥያቄዎች ሙያዊ ማብራሪያ የሚሰጡትን የዊስከንሲን ማዲሰን ዩኒቨርሲቲው የጠቅላላ ቀዶ ህክምናና የደም ስሮች ቀዶ ህክምና ልዩ ባለሙያ ዶክተር ግርማ ተፈራ ናቸው። በሁለተኛው አጋማሽ ሐኪሙን ይጠይቁ በተሰኘው ቅንብር ይመለሳሉ። ጠብቋቸው። አሁን የዕለቱ አብይ ርዕስ
በሶማሌ ብሔራዊ ክልላዊ መንግሥት በሽንሌ ድርቅ ያደረሰው ችግር ከባድ ከመሆኑ አንጻር መንግሥትም የሰጠው ትኩረት የተለየ እንደሆነ አንድ ከፍተኛ ባለሥልጣን አስታውቀዋል። በአሁኑ ጊዜ ግን በእርዳታ ፍላጎትና አቅርቦት መካከል ክፍተት የለም ብለዋል። ለረሃብ የሚያጋልጠውና ለሰው ሕይወት ስጋት የነበረው ሁኔታም አልፏል ሲሉ ተናግረዋል። መለስካቸው አምሃ ተከታዩ ልኳል።
በሶማሌ ብሔራዊ ክልል ካሉት ዞኖች መካከል በድርቁ ክፉኛ የተጎዳው የሲቲ ዞን እንደሆነ የኢትዮጵያ የአደጋ ስጋት ቅነሳ ሥራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳ አበክረው ይናገራሉ። ትናንት በአሜሪካ ድምፅ ሬዲዮ በቀረበው ዘገባ የዞኑ ሕዝብ እንደወከላቸው የተናገሩት የኮሚቴ አባላት እንደገለጹትም ድርቁ በእጅጉ ከባድ ነው ይላሉ አቶ ምትኩ። አክለውም የዞኑ አጠቃላይ የሕዝብ ቁጥር 575,500 በላይ እንደሆነና ከዚህ መካከል 475,000 ወይንም 82.5 በመቶ የድርቁ ተጎጂ መሆኑንም ያስረዳሉ። ስለሆነም ለዚህ ልዩ ሁኔታ መንግሥትም የሰጠው ትኩረት የተለየ እንደሆነ ኮሚሽነሩ አብራርተዋል።
ትላንትና በተገለጸው መሰረት ችግሩ ግዙፍ ነው። ምክንያቱም በዛ አካባቢ የሚጠበቀው ዝናብ ቀጣይ ዝናብ መጋቢት ላይ ነው ባይር የሚባለው። ምክንያቱም የሽንሌ ዞን የደጋውን የአየር ንብረት ነው የሚከተለው። ስለዚህ ምስራቅ አድርጌ ምዕራብ አድርጌ የሚያገኙት አይነት ዝናብ ነው የሚያገኘው። ስለዚህ ባለፈው ክቡር ጠቅላይ ሚኒስትርም በሄዱበት ወቅት ህዝቡ ያነሳው ይህንኑ ነው። ድርቁ እስከ መጋቢት ድረስ ስለሚቆይ ልዩ ትኩረት ሊሰጠን ይገባል በሚል መነሻ የኢትዮጵያ መንግስትም ልዩ ትኩረት በመስጠት አንደኛ ከተለያየ ሴክተር መስሪያ የተውጣጡ ባለሙያዎችን እዛ መድቦ ዞኑን ድጋፍ የሚያደርጉበት ሁኔታ ተመቻችቷል። ከክልል ቢሮ ከተውጣጡ ባለሙያዎች ጋር በመቀናጀት የጤናም፣ የፌዴራል ጉዳዮች፣ የአደጋ መከላከል፣ የእርሻን ተፈጥሮ ሀብት፣ የእንስሳትና አሳ ሀብት እነዚህን እና ሌሎችንም የትምህርት ባለሙያዎችን ያካተተ ቡድን እዛው ዞን ላይ ሆኖ እንዲደግፍ የተሰራ ያለበት ሁኔታ አለ።
በሶማሌ ብሔራዊ ክልል ባሉ ዞኖች ሁሉ እርዳታ የሚያከፋፍለው በዋናነት የዓለም የምግብ ድርጅት ወይንም ወርልድ ፉድ ፕሮግራም እንደሆነ የገለጹት አቶ ምትኩ በዚህ ዞንም በአብዛኛው ስራውን እያከናወነ የሚገኘው ይኸው ድርጅት ነው። በአሁኑ ወቅት በአንዳንድ ስፍራዎች እርዳታ አይደርስም ተብሎ የተነገረውም ትክክል አይደለም ይላሉ።
የዓለም ምግብ ፕሮግራም ተጠናክሮ ድጋፉን እንዲያደርግ ለሰባቱም ወረዳዎች ውስጥ የሚገኙ ተረጃዎች ድጋፉን እንዲያደርግ ተነጋግረን በጋራ እየሰራንበት የምንገኝበት ሁኔታ ስላለ ክፍተቶች በአሁኑ ደረጃ የሉም ብሎ መውሰድ ይቻላል። ነገር ግን ድርቁ እስቀደም እንደገለጹ እስከ መጋቢት ድረስ የሚቀጥል ነው የሚሆነው። ስለዚያ ስላለ ልዩ ትኩረት ሰጥቶ በእያንዳንዱ ራ ደግሞ ሊሰራ ይገባል የሚለውንም አንጽጦ ልንሰጠው ይገባል ነው።
ኮሚሽነር ምትኩ ካሳ የዞኑ ሕዝብ ከሶስትና ከአራት ወራት በፊት ወደ ነበረው አደገኛ ሁኔታ ሊመልሱት የሚችሉ የድርቅ ሁኔታዎች እንዳሉ አይቀበሉም። ይህ ደግሞ በሲቲ ዞን ብቻ ሳይሆን በመላ ሀገሪቱ የተፈጠረ እንደሆነ በመግለጽ የህዝቡ ጥያቄም እየተለወጠ መጥቷል ብለዋል።
አሁን ድርቁ ምንድነው ከሰው ህይወት ጋር ተያይዞ ጥያቄ ውስጥ የሚገባ አይደለም፣ አልፏል። ስለዚህ አሁን ሁሉም ቤት በሀገራችን በአጠቃላይ በሁሉ እሱንም ጨምሮ ሲቲ ዞንም ጨምሮ እያታሰበ ያለው ምንድነው ቀጣይ በልግን አሁን ያለውን በመስሎ ልማት እንዴት ከችግሩ በዘላቂነት እንወጣለን የሚል ነው። አሁን የቀረበ ያለ ጥያቄ የዘር አቅርቦት፣ ዝናብ በሚዘንብበት ሰዓት እንስሳቱን መልሶ ለመገንባት ሪስቶኪንግ የምንለው ያንን ጥያቄ እየጠየቁ ነው ያሉት። ምርጥ ዘር እንዲቀርብልን የሚል ጥያቄ ነው ያሉት። መስኖ እንዲስፋፋል የሚል ጥያቄ ነው እንግዲህ የተነሳ ያለው። ሌሎች አካባቢ የሚነሳውን ጥያቄ እዚህም ያነሳሉ። እንስሳት ሀብታችን በመሞት ስለሞተ መልሰን እንድንቋቋም ይደረግልን። የልማት ጥያቄዎች ናቸው አሁን እየቀረቡት ያሉት እንጂ የዕለት ደራሽ እርዳታ አይደለም። ምክንያቱም የዕለት ደራሽ እርዳታ ሳይኖር ሲቀር ነው ሰው የሚሞተው። የዕለት ደራሽ ከቀረበ ማንም ሰው ቁርስ፣ ምሳ፣ ራት እንደሚመገብ ይመገባሉ። ስለዚህ ከድርቅ ባለፈው ድርሃብ የሚያስገባ ነገር የለም።
ያለፈው ዓመት የምህር ዝናብ አጥግቦ ባለመዝነቡና ከዚያም በፊት የበልግ ዝናብ ባለመጣሉ በኢትዮጵያ ከባድ ድርቅ ተከስቷል። ድርቁ የተንሰራፋበት የሀገሪቱ ክፍልም በእጅጉ ሰፊ ነው። በዚህም ምክንያት የዕለት ደራሽ የምግብና ሌሎች የአስቸኳይ ጊዜ እርዳታ ቁሳቁሶች የሚጠብቁ ኢትዮጵያውያንም ቁጥር 10.2 ሚሊዮን መድረሱ ይታወቃል። ከዚህ በኋላ ይህን ያህል ህዝብ ለመመገብ ከ1.4 ቢሊዮን የአሜሪካ ዶላር የማያንስ ገንዘብ ያስፈልጋል። ዛሬ በዓለም ላይ የአስቸኳይ ጊዜ እርዳታ የሚፈልገው የሰው ልጅ ቁጥር ባሻቀበበት ሁኔታ በዓለም አቀፍ ለጋሾች ዘንድ የኢትዮጵያ ስፍራ የት ይሆን? በነገ ዕለት እንመለከተዋለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ ኢትዮጵያ ውስጥ ኦሮሚያ አካባቢ የሚካሄደው እንቅስቃሴ እንደቀጠለ ነው። በትናንት ዘገባችን ላይም የፖሊስ ምላሽ አግኝተናል። ያና የዛሬው ወቅታዊ የእንቅስቃሴ ሁኔታ እየተዘገበ ወይም የተዘጋጀ ነው፣ እንደደረሰን እናቀርባለን። አሁን ወደ ጎረቤት ሱዳን እንወሰዳችሁ። ለሁለተኛው የመጽሔት ርዕስ ጦርነት ባነተባት ደቡብ ሱዳን ምግብ እየጠፋ ነው። ይህ ቀውስ እንዲሁ ከቀጠለ ደግሞ በሚሊዮኖች የሚቆጠሩ ደቡብ ሱዳናውያን እጅግ ለበረታ ረሃብ ሊጋለጡ እንደሚችሉ የተባበሩት መንግስታት ድርጅት የረድኤት ተቋማት እያስጠነቀቁ ናቸው። ሪፖርተራችን ሊሳ ሽላይን ከጄኔቭ ያጠናቀረችው ዘገባ አለ፣ ሰሎሞን አባቴ ያቀርበዋል።
ደቡብ ሱዳን ነጻነቷን ያወጀች ጊዜ እንደምን አይነት አንጸባራቂ ተስፋ ነበር አብራ ያወጀችው? ወደ 4 ዓመት ከመንፈቅ ነው ያለፈው ከዚያች የድልና የተስፋ ነጋሪት ዕለት ወዲህ። ወዲያው ታዲያ ደቡብ ሱዳን በርስ በርስ ጦርነቷ ውስጥ ተዘፈቀችና እነሆ ላለፉት 2 ዓመታት ተመልሳ መውጣት አቅቷት እየዳከረችበት ትገኛለች። አንዴ ጋል ስትል፣ አንዴም ቀዝቀዝ ስትል፣ ለሩቁም ለጎረቤቶቿም ገላጋዮች ያስቸገረች መጨበጫ ያጣች እስክትመስል 750,000 የሚሆኑ ዜጎቿ እሳቱንና መከራውን እየሸሹ በየጎረቤት አገሩ ተጠልለዋል። መሄጃ ያጡት ሌሎች 1 ሚሊዮን ተኩል ዜጎቿ ደግሞ ከየወትሮ መኖሪያ ቀያቸው እየተፈናቀሉ እሳት ከሚነድበት ፈቀቅ ማለትን መርጠዋል። ዕጣ ፈንታቸው ከነበሩበት የተሻለ ስለመሆኑ እርግጠኛ ባይሆኑም ከጥይቱና ከጸቡ ሕፃናትን፣ አረጋውያንና ሴቶችን ለጊዜውም ቢሆን ዘወር ማድረግ ሳይሻል አይቀርምና። የተባበሩት መንግሥታት ድርጅት ይህንን የደቡብ ሱዳናውያን መከራና እንግልት በቅርብ እያነፈነፈ ነው። ከአጠቃላይ ሕዝቧ ሩብ የሚሆነው ወደ 3 ሚሊዮን የሚጠጋ ቁጥር ያለው ደቡብ ሱዳናዊ ዛሬ እየተራበ ነው። ዛሬ የሚላስ የሚቀመስ ብጤ ነገር የሰነቀ አንዳች እጅ እንዲደርስለት ይሻል። የጦርነቱ መረማመጃና አውድማ ሆና በቆየችው ዩኒቲ ጠቅላይ ግዛት ውስጥ 40,000 ሰው ሊደረስባቸው በማይችል አካባቢዎችና ሁኔታ ውስጥ ይገኛል። ከከፋውም ደግሞ የከፋው አደጋ በእነርሱ ላይ እያንዣበበ ነው ይላል የተባበሩት መንግሥታት ድርጅት። በተለይ የሕፃናት ነገር እጅግ በጣም የሚያሳስብና የሚያስጨንቅም እንደሆነ በተባበሩት መንግሥታት ድርጅት የዓለም የምግብ መርሃ ግብር WFP ቃል አቀባይ ቤቲና ሊውሼር ለቪኦኤ ተናግረዋል። ከተወለዱባት ዕለት አንስቶ በተከታታይ ባሉት 1,000 ቀናት ውስጥ 3 ዓመት ዕድሜያቸውን እስኪደፍኑ ማለት ነው፣ በተከታታይና በበቂ ሁኔታ ምግብ የማያገኙ ሕፃናት ከዚያ በኋላ የሚያጋጥማቸው መዘዝ ክፉ ነው። በሕይወት ከተረፉ ሙሉ ሕይወታቸውን አብሯቸው ለሚኖሩ ብርቱ ጉዳቶችና ጉድለቶች እንደሚጋለጡም ሊውሼር አመልክተዋል። ጉዳቶቹ ደግሞ የአካልም የአእምሮም ነው የሚሆኑት።
It's important that our aid reaches those people before it is too late.
የኛ እርዳታ ሳይዘገይ ፈጥኖ የመድረሱ ነገር አስፈላጊ ነው። እንደምንሰማው ጭምጭምታ ከሆነ ሰዎች ባንዳንድ አካባቢዎች ህይወታቸውን እያቆዩ ያሉት በጥቂት አሳና ውሃና ረግረግ ላይ በሚበቅሉ አበቦች ነው። አሁን ደግሞ በጋው የበረታ የሚሄድበት ጊዜ በመሆኑ ውሃው ይደርቅና እነዚያው አበቦችና አሳም ይጠፋሉ።
አሁን ደቡብ ሱዳናውያኑ ተቀናቃኝ ወገኖች ህዝባቸው ከመለቁ በፊት ሊደርሱለት የሚችሉበት አንድ መንገድ አላቸው። የደረሳችሁበትን የሰላም ስምምነት ፈጥናችሁ ተግባራዊ አድርጉ ሲሉ ከዓለም የምግብ ፕሮግራም ጋር ጥሪያቸውን ያስተባበሩት የምግብና የግብርና ድርጅት FAO እና የህፃናት መርጃው ድርጅት UNICEF እየጎተጎቱም እየተማጸኑም ነው። ወደ ግጭት አካባቢዎችና በምግብ ጥረቱ በብርቱ ወደ ተጎዱት ቀበሌዎች ያለ አንዳች ገደብና መደነቃቀፍ መድረስ እንዲችሉ እንዲደረግላቸው ነው እየጠየቁ ያሉት። አሁን ዝናብ በሌለበት ጊዜ ምግቡን እያስጠጉ ማከማቸት በዝናቡ ወቅት በጎርፍና በጭቃ ምክንያት ሊደረስባቸው ለማይችሉ አካባቢዎች ፈጥኖ ለማቀበል ይረዳል ይላሉ ነው ግብረሰናዩ ድርጅቶች።
ቀደም ሲል በዜናው እንደተጠቀሰው በሰሜን ምስራቅ ዩናይትድ ስቴትስ የምትገኘው የኒው ሃምፕሸር ክፍለ ግዛት ነዋሪዎች በቀዳሚ ፕሬዝደንታዊ ምርጫ ድምጽ እየሰጡ ነው። ለዲሞክራቶችና ለሪፐብሊካውያን ፕሬዝደንታዊ ምርጫ መጻይ እድል መሰረት የሚጥል ምርጫ ይሆናል ሲል የአሜሪካ ድምጽ ራዲዮ ዘጋቢ ዊሊያም ጌሎ ባጠናቀረው ሪፖርት ተክሷል። ሌላው የአሜሪካ ድምጽ ራዲዮ ዘጋቢ አሩፓንዴ ከማንቸስተር ከተማ ይላከውንም ጨምራ አዳነች ፍሳዬ እንደሚከተለው ታቀርባለች።
በኒው ሃምፕሸር ትልቋ ከተማ የሆነችው ማንቸስተር ነዋሪ ኬት ሌነን እንደልባቸው የሚናገሩ መሆናቸው ያስደስተኛል በማለት ዶናልድ ትራምፕን እንደመረጠች ገልጻለች። በክፍለ ሀገሪቱ ከፍተኛ ብዛት ያለው በረዶ የወረደ ቢሆንም ሰዎች ለመምረጥ ከመውጣት አላገዳቸውም ያለችው ሎሬን ቦመን ሂለሪ ክሊንተን እንደመረጠች ተናግራለች። በጣም ግሩም ሴት በመሆናቸው እሳቸውን የመረጥኩት በእርግጠኛነት ነው ብላለች። ኒው ሃምፕሸር ውስጥ በተካሄደው ምርጫ የዩናይትድ ስቴትስ ፖሊሲ አነጋጋሪ ሆኖ ውሏል። በማንቸስተር መሃል ከተማ ፍልስጤማውያንን የሚደግፉ ሰዎች በተሰባሰቡበት ቦታ ሲያነጋግር የነበረው ነጥብ ፕሬዚደንት ኦባማ የጓንታናሞ ቤይ እስር ቤትን ለምን አይዘጉም የሚል ነው። የሰላም ጓድ አባል የነበሩት ቶም ኮፍማን ፋሽስቱ ዶናልድ ትራምፕና ፋሽስት እስራኤል ያሏቸውን ለመቃወም እንደወጡ ተናግረዋል።
I watched fascism be destroyed in South Africa. It's time to destroy fascism in the Middle.
ደቡብ አፍሪካ ውስጥ ፋሽዝም ሲደመሰስ አይቻለሁ። በመካከለኛው ምስራቅ ያለው ፋሽዝም የሚደመሰስበት ጊዜም ደርሷል።
ሜሪ ዊልሰን የተባለች መራጭ ድምጽ የምትሰጥበት ነጥብ የሀገሪቱ ብሔራዊ ጸጥታና ኢኮኖሚ ሳይሆን ፖለቲከኞች ብዙም የማያነሱት እስራኤልና የፍልስጤማውያን ግጭት ጉዳይ ነው። ካለፉት ጥቂት ዓመታት ወዲህ በመካከለኛው ምስራቅ በመካሄድ ላይ ስላለው ነገር የሚመለከት ማንኛውም ሰው ስለ ውጭ ጉዳይ ፖሊሲ ሊቆረቆር ይገባል። ይህ ነጥብ በዓለም ለሚኖረን ቦታና ለወታደሮቻችንም ሆነ ለህዝባችን ደህንነት ወሳኝ ይመስለኛል ነበር ያለችው። የፍልስጤማውያን ጉዳይ የሚደግፉ ጥቂት ሰዎች በተሰባሰቡበት ቦታ አርበኞች ለሰላም የተባለው ቡድን አባል ዴስ ማሪስ ይገኙባቸዋል። ዩናይትድ ስቴትስ በኢራቅም ሆነ በአፍጋኒስታን ባላት ፖሊሲ ላይ የጥያቄ ምልክት ያስቀምጣሉ።
ማንኛውም ወታደር ሀገሩን መከላከል ይፈልጋል። ይሁንና መንግስት በሚፈልገው ሳይሆን በተመሰረተንበት ትክክለኛ አስተሳሰብ ላይ የተመሰረተ እንዲሆንም ይሻል።
በፕሬዝዳንታዊ ምርጫ ስለሚመርጡት ሰው ሲናገሩም አርቀው እንደሚመለከቱ ገልጸዋል።
ለኛ በሚያቀርቧቸው አማራጮች ብቻ ሳይሆን ለተቀረው ዓለምም ጭምር ለማድረግ የሚችል ሰውን ስለማግኘት ጉዳይ ነው የሚሆነው።
ብዙዎቹ ዲሞክራቶችም ሆኑ ሪፐብሊካውያን ተወዳዳሪዎች የውጭ ፖሊሲን በሚመለከት አውንታዊ ለውጥ ያመጣሉ በሚለው ነጥብ ላይ ጥርጣሬ እንዳላቸው ገልጸዋል።
አድማጮች፣ ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው ዝግጅት ነው። አስተናጋጆች ሰለሞን ክፍሌና
አዲሱ አበበነን እስከ ምሽቱ 4 ሰዓት ከእናንተ ጋር እንቆያለን። አሁን እዚች ግድም የምሽቱን ዋና ዋና ዜና እናስታውሳችሁ። ቀደም ሲል በዘገባችንም እንደተመለከተው ደቡብ ሱዳን ውስጥ ወደ 40 ሺህ ሕዝብ ለከፋ ረሃብ የተጋለጠ በመሆኑ የአገሪቱ ተፋላሚ ወገኖች እርዳታ እንዲገባ ይፈቅዱ ዘንድ የተባበሩት መንግስታት ድርጅት አሳስቧል። ድርጅቱ የምግብ ፕሮግራም WFP ትናንት ሰኞ ማምሻው ላይ እንዳሳሰበው ከአገሪቱ ጠቅላላ ሕዝብ 25 ከመቶ የሚሆነው 2.8 ሚሊዮን ያህሉ በአሁኑ ሰዓት አስቸኳይ የምግብ እርዳታ ይፈልጋል። ልዩ ልዩ የተባበሩት መንግስታት መስሪያ ቤቶች እንደገለጡት ሁኔታው ደቡብ ሱዳን ውስጥ እየተባባሰ ሲሆን በተለምዶ አዝመራ አነስተኛ በሚሆንባቸው በመጪዎቹ ሐምሌና ሚያዝያ ወራት በተለይ የምግብ ፈላጊ ቁጥር ይጨምራል ተብሏል። ምግቡ ወይም የምግብ እጥረቱ እና ረሃቡ በጣም ያየለው በዩኒቲ ክፍለ ግዛት መሆኑም ታውቋል። የቀድሞዋ ተጋይ ጆይስሊን ኤሊየት ከአልቃይዳ ጋር ግንኙነት ያለው አክራሪ ቡድን ከለቀቃቸው 2 ቀናት በኋላ በያዝነው ሳምንት መጀመሪያ ላይ ቡርኪና ፋሶ ዋና ከተማ ኡጋዱጉ ገብተዋል። ካናዳ፣ ኢራቅና ሶሪያ ውስጥ እስላማዊ መንግስት ነኝ በሚለው አማጺ ላይ የምታካሄድ የነበረውን የአየር ድብደባ በዚህ ወር ማብቂያ ላይ ታበቃለች ሲሉ ጠቅላይ ሚኒስትሩ ጀስቲን ትሩዶ ተናገሩ። ወታደሮቼ በእስላማዊ መንግስት ነኝ ባዩ አማጺ ቡድን የተያዘችዋን ራማዲንና አካባቢዋን መልሰው ተቆጣጠሩ ስትል ኢራቅ አስታወቀች። አርዕስተ ዜናው ይኸው ነው።
ቀደም ሲል ወደ አስተዋወቅ ነው ዘገባ እናልፋለን። በትላንትናው ዕለት በኦሮሚያ ክልል በጉጂ ዞን በሐርቀሎ ከተማ በተካሄደ የተቃውሞ እንቅስቃሴ ድብደባ የተፈጸመባቸው መሆኑን በሰልፉ የተሳተፉ ተማሪዎች የገለጹትን ዋቢ አድርገን መዘገባችን ይታወሳል። በመንግሥት የጸጥታ ኃይሎች ድብደባ ከተፈጸመባቸው ግለሰቦች በርካቶቹ በከተማይቱ ጤና ጣቢያ የሕክምና እርዳታ ፍለጋ መሄዳቸውን የአካባቢው ነዋሪዎች ለኦሮምኛ ክፍላችን ገልጠዋል። በጊዜው የአካባቢውንም ሆነ የክልሉን ባለሥልጣናት አስተያየት ማካተት ያለመቻላችንንም ጠቁመናል። ዛሬ ቀንቶናል። የኦሮምኛ ክፍል ባልደረባችን ጃለኔ ገመዳ ያጠናቀረችውን የዚህን አጠር ያለ ዘገባ ዝርዝር ቀጥሎ እናቀርባለን።
የተባለውን የኃይል እርምጃ አስመልክቶ ምላሽ የሰጡት ባለሥልጣን አቶ አበራ ጨዌ የጎሮዶላ ወረዳ የጸጥታ ጉዳዮች ኃላፊ ናቸው። ተማሪዎችና ሌሎች ወጣቶች ፍቃድ ሳያገኙ ሰልፍ በመውጣታቸውና ብጥብጥን በመቀስቀሳቸው ብጥብጡን አስተባብሯል ያሉትን አቶ ኤልያስ ገንቤላ የተባሉ መምህር በቁጥጥር ስር መዋላቸውንና በሐሮ ቀሎ ከተማ ወደ ነጌሌ ማዛወራቸውን ተናግረዋል።
ናሚ ሂዳሜ ቶኮ ሴራት ላሌ ጣሚ ሂደሱን ላሌ ወን ኒ ሂዳሜ ሲሰልፋ
አንድ ሰው ሲታሰር ሕግ ፊት ቀርቦ ጉዳዩ ተመርምሮ ነው እንጂ የሚፈታው በብጥብጥና በሰልፍ ሊፈታ አይችልም። የሀገር ሽማግሌዎችም እኛንን ከልክሏቸው እነኚህ ልጆች እናንተ ናቸው ብለን ከሰልፈኞቹ ፊት እንዲቆሙ ያደረግ ነው እንጂ አንዳንዶቹ እንደሚሉት ሽማግሌዎቹ የሰልፉ አካል አልነበሩም ነው ያሉት። በትላንትና ዕለት ነዋሪዎቹ በሰጡት መረጃ መሰረት ተደብድበዋና በአንድ አድማ በበተኛ ጭስ ጉዳት እንደደረሰባት የተገለጸችውን አንዲት የንግድ ድርጅት ባለቤት አስመልክቶ የጸጥታ ጉዳዮች ኃላፊው በብጥብጡ ወቅት ሰዎች ሲሯሯጡ የደረሰባት ጉዳት መሆኑን ነው የሚናገሩት። ለገበያ ወጡ አርሶ አደሮችም ወደ ቤታቸው እንዲመለሱ ማድረጋቸውን አቶ አበራ አስረድተዋል። በከተማይቱ የዕለት ተዕለት እንቅስቃሴ ያለመቋረጡን የመንግስት መስሪያ ቤቶችም በሙሉ መደበኛ ስራቸው ላይ መሆናቸውን ነው የተናገሩት። በትላንቱ የመንግስት ኃይሎች እርምጃ የቆሰለ ሰውም የለም ነው ያሉት። ይሁንና ከተማሪዎቹ ጋር የተሰለፉ የአገር ሽማግሌዎች ጭምር እናነጋግራችሁ በሚል በአካባቢ ባለስልጣናት ከተጠሩ በኋላ ድብደባ የተፈጸመባቸው መሆኑን የአካባቢው እማኞች በትላንትናው ዕለት መናገራቸው ይታወሳል።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ወደ ሁለተኛው አጋማሽ ቅንብሮች ተሸጋግረናል። አሁን ሐኪሞን ይጠይቁ።
የ
የአድማጭን ጤና ነክ ጥያቄዎች የሚያስተናግደው ሳምንታዊው ሐኪሙን ይጠይቁ ቅንብር ተከታታይ በሰውነት ውስጥ የደም መጓጎል እንደምን ይከሰታል በሚለው የመንደርደሪያ ጥያቄ የደምን የተፈጥሮ ጠባይና ቅመሞች የተመለከተ ትንታኔ በመጀመሪያው ክፍል ዝግጅት አሰምተናል። በምሽቱ ሁለተኛ በዚህ ቅንብር ሳምንታዊውን ሂደትና ይቅርታ ሳይንሳዊውን ሂደትና ለዚያ የሚያበቁትን በአንድ ወገን ሰውነት የደም መፍሰስን ለመከላከል በሌላ በኩል ደግሞ በህመምና በመድኃኒቶች ሳቢያ ሳይፈለጉ የሚከሰቱትን የሁለት ወገን ሁኔታዎች እንመረምራለን። ለጥያቄዎቹ ሙያዊ ማብራሪያ የሚሰጡን በዚህ በዩናይትድ ስቴትስ ዊስኮንሲን ማዲሰን ዩኒቨርሲቲ የጠቅላላ ቀዶ ሕክምናና የደም ስሮች ቀዶ ሕክምና ልዩ ባለሙያ ዶክተር ግርማ ተፈራ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ አወያይቷቸዋል ነው።
አመሰግናለሁ ዶክተር ግርማ ተፈራ። ባለፈው ሳምንት ዝግጅታችን የሰውነት ውስጥ የደም መጓጎልን ምን እንደሚያመጣው አስረድተውናል። እስኪ በዛሬው ዝግጅታችን ደግሞ ያ ሁኔታ የሚከሰትበትን ሳይንሳዊ ሂደት በማየት እንጀምር። ለመሆኑ በመጨረሻው ይህን የደም መጓጎል የሚባለውን ሁኔታ ራሱ የሚፈጥረው ምንድን ነው? ያ የሰውነት ውስጥ ቅመሞች ድንገተኛ የደም መፍሰስን ለመቋቋም የሚገነቡት መረብ መሰል አጥርስ እንዴት ነው የሚጀመረው? በመጠኑ ቢያስረዱን።
አዎ፣ ይሄ ሁኔታ እንግዲህ የሚጀመረው አንዳንድ በደም ውስጥ ያሉ ንጥረ ነገሮችና እነዚህ ንጥረ ነገሮች ደግሞ ለሰውነት ወይንም ለምሳሌ የደም ስሩ ከተጎዳ ወይንም የንጥረ ነገሮቹ መብዛት ያለበት ሁኔታ በሚኖርበት ጊዜ ራሱን የቻለ እንደ ኬሚካል ሪአክሽንም ማለት ይቻላል እነዚህ የተለያዩ ፕሮቲኖች አንዱ አንዱን አክቲቬት ማድረግ ይጀምራል። አንዱ አንዱን መቆስቆስ ይጀምራል። በዛ መልኩ ተረጋግቶ ፕሮቲኖቹ ተያይዘው የተፈጠረውንም ቀዳዳ ለመድፈን የሚችሉበት ሁኔታ ወይንም አንዳንድ ጊዜ ደግሞ ይሄ ሁኔታ በበሽታ መልክ ሲቀርብ የደም ስሮች ውስጥ እንደዛው ይጓጉልና የደም ስሩን የመዝጋት ሁኔታ ይፈጥራል ማለት ነው። የኬሚካል ሪአክሽን ነው፣ የፕሮቲኖች ሪአክሽን ነው።
ሲፈለግ ለጥቅም ይውላል። መረብ የመሰለ ነገር እንዳስረዱን የሰውነት ቅመሞች ይፈጥሩና ቀላሉ ከሰውነት ሊወጣ የሚችለውን የሚፈሰውን ደም አግደው ያስቀራሉ። አንዳንዴ ደግሞ በሰውነት ውስጥ ሳይፈለግ ተፈጥሮ በኋላ የሚያወያዩንን ሌሎች ጉዳቶችን እንዲከተሉ ያደርጋል እያሉን ነው።
ልክ ነው። ይሄ እንግዲህ ሁለት አይነት የደም ስሮች አሉ። አንደኛው የደም ስር ቬይን ነው የሚባለው፣ ወደ ልብ ደም መላሹ ማለት ነው። ሁለተኛው ደግሞ አርተሪ የሚባለው ነው፣ ከልብ ወደ ሌሎች ሰውነት ክፍሎች ደም ይዞ የሚሄድ
የደም ቅዳ የሚባለው በአማርኛ።
አዎ። እና እነዚህ ሁለቱም ውስጥ በተለያየ ቦታ የመጓጎል ሁኔታ ሲፈጠር የሚያመጡት የጤና ችግሮች የተለያዩ ይችላል።
በተናጠል እንመለከታለን ሁለቱንም እያነሳን። እስካሁን የተወያየ ነው የደም መጓጎል የሚፈጠርበትን ሁኔታ ነው። ያ የደም ይዘት ወይም የደም የፈሳሽነት ጠባይ በሁለቱም መንገድ ነው የሚቀየረው እና ያን ጠንካራ ይዘቱን የሚያጣበት ጊዜ ደም መፍሰስ የሚፈጠርበትን አስረድተውናልና እስኪ በበሽታ የሚፈረጁ የደምን ይዘት በማቅጠን ወይንም ደግሞ ደም የፈሳሽ ይዘቱ ከተፈጥሯዊ ይዘቱ ይበልጥ የላላ እንዲሆንና ቀጭን እንዲሆን የሚያደርጉ በበሽታም በመድኃኒትም በዚህ ውስጥ የሚካተቱ ካሉ እስኪ እነሱን ያስቀድሙ።
ዋናው በተለይ የመድማት ሁኔታዎች የሚፈጠሩት ያው የኬሚካል ባላንሱ በሚዛባበት ጊዜ የመድማትን ሁኔታ የሚያባብሱት ንጥረ ነገሮች በብዛት ሲገኙ ወይም ሌላኛው የሚያጓጉለው ሲቀንስ የመድማት እድሉ ከፍ ይላል ማለት ነው። እና ብዙ ጊዜ ሄሬዲተሪ ችግሮች አሉ፣
ከዘር የሚወረስ
በትውልድ የሚመጡ። እነዚህ ውስጥ አንዱ እንግዲህ በጣም የታወቀው ብዙ ሰው በታሪክም በምንም የሚያውቀው አንዳንድ የእንግሊዝ ሀገር ነገስታት ላይ ይታይ የነበረና አልፎ አልፎም የሚታይ ሄሞፊሊያ የሚባል የመድማት እድሉ ከፍ የሚያሰኝ ሁኔታዎች አሉ። እነዚህ ነገሮች ኢትዮጵያም ውስጥ ይከሰታሉ ብዙ ጊዜ በተለይ አሁን በበለጸጉት ሀገሮች ይልበልና እንደዚህ አይነት በሽታዎች በሚገኙበት ጊዜ የጎደለው ንጥረ ነገር ምን እንደሆነ እስከታወቀ ድረስ ያንን በመስጠት ሰዎች ጤናማ ኑሮ እንዲኖር ይደረጋል። አለበለዚያ ግን በአብዛኛው በእንደዚህ በትውልድ የሚመጡ የመድማት ችግር የሚያመጡ በሽታዎች ብዙ ጊዜ ወይ በጣም በህፃንነት ልጆች ሊሞቱ ይችላሉ ወይንም ያደጉ በሚመጡበት ጊዜ በተለያየ መልኩ የመድማት አጋጣሚዎች ይፈጠራሉ። ለምሳሌ አፍንጫ መድማት ሊኖር ይችላል። ሌላ የመጋጠሚያዎች መድማት ሊኖር ይችላል። በትናንሽ ነገሮች ሌላ ጤናማ በሆነ ሰው ማስደማት የሌለባቸው ነገሮች ሁሉ ማስደማት ይመራሉ እና በዛ መልኩ ለህይወት አስጊ ሁኔታዎች ብዙ ጊዜ ይፈጠራሉ። ከዛ በተረፈ በመድኃኒቶች የሚከሰት ደግሞ ሆነ ተብሎ ደም እንዲቀጥንም ይደረጋል። እሱ እንግዲህ ባላንሱን ለማስተካከል እና አንዳንድ ጊዜ ደም ቀጠን ቢል ለጤናም የተሻለ ሁኔታዎች ስላሉ ለዛ ተብሎ መድኃኒቶች አሉ። እነዛ መድኃኒቶች የሐኪሞች የሚያዟቸው።
መልካም። ምናልባት ሳይታሰብ ሰዎች ለሌላ ሕክምና መድኃኒት እየወሰዱ ሳሉ ያን ደምን የማቅጠን ጠባይ ኖሯቸው በእነኚህ ሰዎች ላይ ጉዳት ሊያስከትል የሚችል የደም መፍሰስም ሁኔታ በሰውነት ውስጥም ሆነ ውጪ ማምጣት የሚችሉ መድኃኒቶች አንዳንዴ ቀላል የህመም ማስታገሻዎች እንደ አስፒሪን የመሳሰሉ ያን አይነት ውጤት ያስከትላሉ። ለሌላም ህክምና ሊወሰድ በሚችልበት ጊዜ ያልተጠበቀ ውጤት ሊያስከትሉ ይችላሉ የሚባሉ አድማጮች እንዲያውቋቸው።
አሁን እንግዲህ አንደኛ ዋናው ለደም መቅጠን ተብሎ የሚሰጥ መድኃኒት እንግሊዝኛው ዋርፈሪን ይባላል፣ ኩመሪን ይባላል። ይሄ መድኃኒት ከሰው ሰው እንደ ልዩነት አለው ምን ያህል ሚሊግራም መውሰድ እንዳለበት እና ያንን ማስተካከልና የደሙ ቅጥነት ደግሞ እየተለካ
በላቦራቶሪ እየተመዘነ
በላቦራቶሪ ቴስት እየተለካ የሚስተካከልበት ሁኔታ አለ። ያ ሆኖ ግን ይሄ መድኃኒት አልፎ አልፎ ከምግብ አወሳሰድ ጋር ግጭት ሊያመጣ ይችላል። አንዳንድ ምግቦች ሲወሰዱ መድኃኒቱ በደንብ ላይሰራ ይችላል። ለምሳሌ ይሄ አትክልት፣ ጎመን፣ ቅጠላቅጠል የመሳሰሉ ነገሮች በሚበሉበት ጊዜ መድኃኒቱ በደንብ ላይሰራ ይችላል። በሌላ በኩል ደግሞ ምግብ በደንብ ለማይመገብ ሰው እና እንደዚህ በሌላ የጤና ምክንያቶች የቫይታሚን ኬ አወሳሰዱ ልክ ያልሆነ ደግሞ እንደዚሁ የመድማት እድሉ ከፍ ሊል ይችላል። ስለዚህ ይሄ መድኃኒት ኩመድን የሚባለው መድኃኒት እንግዲህ ዋናው ከፍተኛ ጥንቃቄ የሚያስፈልገው እና ሐኪሞች ደም ለማቅጠን ብዙ ጊዜ የምንጠቀመው ያንን መድኃኒት ነው። ከዛ በተረፈ እንደ አስፕሪን አይነቱ መድኃኒት ምንም እንኳን የደም መቅጠን ቢያመጣም ብዙ ጊዜ ለህይወት የሚያሰጋ አይነት የመድማት ሁኔታ አይፈጥርም። የአስፕሪን የመሳሰሉ አንዳንድ ነንስተሮይዳል እንላቸዋለን እንደዚህ ለቁርጥማት፣ ለውጋት፣ ለህመም የሚወሰዱ መድኃኒቶች አልፎ አልፎ እንደዚሁ ደምን ትንሽ ቀጠን ሊያደርጉ ይችላሉ። ግን እንደዛ አይነቱ የደም መቅጠን ለህይወት የሚያሰጋ ነገር ስለማይሆን ብዙ ጊዜ የአስፕሪን መውሰድን ብዙ ጊዜ አንከለክልም። ደግሞ አዳዲስ ትንሽ ውድ የሆኑ መድኃኒቶች አሉ። በተለይ በፈረንጅኛው ስትሮክ የሚባለው ነገር አእምሮ ላይ የሚመጣ
የአንጎል ውስጥ ደም መፍሰስና
የደም ስሮችም መዘጋት ለእንደሱ አይነቱ ነገር ለልብ ማይካርዲያል ኢንፋርክሽን ለሚባለው የልብ በአማርኛ እሱም ቃሉ ምን እንደሆነ አላውቀውም፣ ይቅርታ ብዙ ጊዜ ሆኖኛል ከወጣሁኝ።
የልብ ጡንቻ
በእንግሊዝኛ ሀርት አታክ የሚባለው እሱን ለመከላከል አስፕሪን መውሰድ በጣም ጥቅም ስላለው በአብዛኛው እንደዚህ የደም ስር የአርተሪ ችግሮች ላሏቸው ሰዎች እንመክራለን ያለ
መልካም። የሀርት አታክ ያሉትን ለአድማጮች እንደው ቀረብ ለማድረግ ያህል ምን እንደሚያስከትላል አንዱ አስፕሪን ጠቀሜታ ሊኖረው የሚችልበትን ሁኔታ ነው ያስረዱት። በልብ ውስጥ ያሉ የደም ስሮች የሚዘጉበት ሁኔታ ሰዎች ልባቸው እንዲያቆም እስኪሆን ድረስ የሚያስከትለውን ጣጣ ይመስለኛል እያስረዱ ያሉት።
ልክ ነው።
የሀርት አታክ ያሉትን ለአድማጮች እንደው ቀረብ ለማድረግ ያህል ምን እንደሚያስከትላል አንዱ አስፕሪን ጠቀሜታ ሊኖረው የሚችልበትን ሁኔታ ነው ያስረዱት። በልብ ውስጥ ያሉ የደም ስሮች የሚዘጉበት ሁኔታ ሰዎች ልባቸው እንዲያቆም እስኪሆን ድረስ የሚያስከትለውን ጣጣ ይመስለኛል እያስረዳ ያሉት።
ልክ ነው። አሁን እንደውም በጣም እየጨመረ የመጣ እንደዚህ የእንግሊዝኛውን ቃል ለመጠቀም ያህል ሀርት አታክ ይባላል። የልብ ድንገት የደም ስሮቹ መደፈን ጋር ተያይዞ የሚመጣ ችግር ነው እና እንደዚህ አይነቱ ችግር በእኛም ሀገር ቁጥሩ እየጨመረና እየከፋ መጥቷል። ይሄም እንግዲህ ምክንያቶቹ ምን እንደሆኑ በደንብ አይታወቅም፣
መጠናት ይፈልጋል።
ልክ ነው። ገና ጥናት የሚያስፈልገው እና በአብዛኛው ግን ከአመጋገባችን ልዩነት፣ ብዙ እንቅስቃሴ ካለማድረግ፣ የስኳር በሽታ መጨመር ጉዳይ እና ሌሎች ችግሮችም አንድ ላይ ተደራርበው የደም ስሮች ጥበት የሚመጣበትን ሁኔታ ይፈጥርና ደም ስሮች ደግሞ ሲጠቡ ደም በደንብ መፍሰስ እና መንሸራሸር ካልቻለ የመጓጎል እና ያንን ደም ስር የመዝጋት ሁኔታ ስለሚያመጣ በዛ መልኩ ነው እንግዲህ እንደዚህ አይነት ድንገተኛ የልብ
ስራ ማቆም
የሚፈጠሩት እና በዚህም ምክንያት ነው ብዙ ጊዜ ሰዎች በድንገት የሚሞቱት ማለት ነው።
እንግዳችንን ዶክተር ግርማ ተፈራን እናመሰግናለን። በደም እርጋትና ሌሎች ተዛማች የጤና ችግሮች ዙሪያ የተጀመረው ተከታታይ ዝግጅት አላበቃም። ሶስተኛ ክፍል ሳምንት ይቀጥላል።
አድማጮች፣ ቀጣዩና የመጨረሻው ቅንብር ደግሞ ንግድና ምጣኔ ሀብት ይሆናል።
ዩናይትድ ስቴትስ ከአፍሪካ ጋር ያላትን የንግድና ምጣኔ ሀብት ግንኙነት ለማጠናከር ትፈልጋለች። በተለይ በፍጥነት በማደግ ላይ ናቸው የሚባሉ እንደ ኢትዮጵያ ያሉ ሀገሮችን የውጭ መዋለ ንዋይ በመሳብ ላይ ናቸው። ሆኖም ፈተናዎቹ ገና ከጅምሩ በርካታ መሆናቸውን ነው ባለሙያዎች የሚያስረዱት። ከቴክኖሎጂ አንስቶ የአሰራር ብቃትና ቅልጥፍና ብዙ ሥራዎች የሚያስፈልጋቸው ናቸው። በእነዚህ ሁኔታዎች በኢትዮጵያ በመስራት ላይ ከሚገኙ አሜሪካውያን ኩባንያዎች በውጭ ሀገር የሚኖሩ ኢትዮጵያዊ አሜሪካውያን ሰፊ ድርሻ አላቸው። የንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማግዜር አንድ የተባረከው ቡና ብሌስድ ኮፊ የተባለ ድርጅት አጋር መስራችን ይዟል። ጥበቡ አሰፋ ድርጅቱን በማስተዋወቅ ይጀምራሉ።
ብሌስድ ኮፊ የተቋቋመው የኢትዮጵያን ቡና ከኢትዮጵያ ቡና አምራቾች ጋር በመሆን በመተባበር ቡናውን በቀጥታ ከተመረሰበት ቦታ ወደ ገበያው ላይ ወደ አሜሪካ በሱቅና በማከፋፈል ቀጥተኛ ወደ ተጠቃሚ ለማድረስ የተነሳና ያንንም የመጀመሪያ የሚያከፋፍልና በአፍልቶም የሚሸጥ ሱቅ ከከፈተ በኋላ ያን ሱቅ ደግሞ በየአሜሪካን ከተማው ስታርባክ የሚባለው ዋናው ተጫዋች ባለበት ለማድረስ የተቀመመና የሚዘጋጅ እየተሰራ ያለ ድርጅት ነው። ዓላማው እነዛ አምራቾቹን የቢዝነሱ ተሳታፊ እንዲሆኑ ከጥቅም እኩል ተጠቃሚ እንዲሆኑ የሚያልምና ያንን ለማድረግ የተነሳ ድርጅት ነው።
የገበሬዎች ተጠቃሚነት በተለይ የቡና ገበሬዎች ከዓለም አቀፍ ገበያው ጋር አነስተኛ እንደሆነና የገበያ ድርሻቸው እንዲሰፋ የሚሰሩ የተለያዩ ተቋማት አሉ። እንግዲህ ብሌስድ ኮፊ አንዱ መሆኑ ነው። እስኪ ስለ ገበያ እንነጋገርና ኢትዮጵያ ውስጥ አንድ የኢትዮጵያ ምርት በተወሰነ ደረጃ እሴት የተጨመረበት ምርት ወደ ዩናይትድ ስቴትስ ገበያ ለማስገባት እድሎቹ ምንድን ናቸው? ፈተናዎቹስ ምንድን ናቸው?
ያው እንደሚታወቀው የአሜሪካ ገበያ በጣም ትልቅ ገበያ ነው። ማንኛውም አይነት ምርት ተስተካክሎ ተጠቃሚው ጋር ሊጠቀምበት በሚችልበት መልኩ ተዘጋጅቶ የሚያቀርብ እንቅስቃሴ ብዙ እድል አለው። ለምሳሌ እንኳን ብነግርህ አንድ የአዋዜ በጥጦ የሚሸጥ ድርጅት የአዋዜ ገበያው በአሜሪካ ሀገር ያለው የአዋዜ ገበያ እንኳን ስትመለከተው በቢሊየን ዳለር የሚቆጠር ገበያ ነው። እዛ ላይ የሚጫወቱት አዋዜውን ሰርተው ለአሜሪካኑ የሚያከፋፍሉ ድርጅቶች በጣም ትልቅ የገበያ እድል ነው ያላቸው። ጥያቄው ግን ምርትህን ለተጠቃሚው ለማድረስ የምትችልበት የገበያ ስልት፣ ገበያው ላይም ተቀባይነት እንዲኖረው እውቅና እንዲኖርህና ተቀባይነት እንዲኖርህ ማንቀሳቀስ ያለብህ የማስተዋወቅ ስራ ያ ነው። እንግዲህ የማስተዋወቅ ስራውና የአከፋፋይ ኢንፍራስትራክቸር ወይም ጎዳና አምጥተ ከመርከብ ሆልሴል አጠቃላይ ለቸርቻሮ ገበያ አስተዋውቀ አከፋፍለ ተጠቃሚ ድረስ ለማድረስ የሚኖረው የቢዝነስ እቅድና ጥናትና እቅድና ለማስተዋወቅ ደግሞ የምታወጣው ስልትና ገንዘብ ባጀት እሱ ይወስነዋል።
አዎ፣ ከባድ ይመስላል። ግን አሁን የዩናይትድ ስቴትስ ገበያ ሰፊ ነው፣ እድሉም ሰፊ ነው። ግን ደግሞ በጣም ውድድር የበዛበት ገበያ ነው። ስለዚህ አንድ ኢትዮጵያ ውስጥ በንግድ ስራ የተሰማራ ወይም የተሰማራች በዩናይትድ ስቴትስ ሰፊው ገበያ ውስጥ ለመምጣት በሚሰሩበት ጊዜ በቀጥታ እነሱ ራሳቸው ሱቅ መክፈት ላያስፈልጋቸው ይችላል። ለሱቆች ማድረስ ሊሆን ይችላል ስልታቸው። እስቲ ስልቶቹ ምንድን ናቸው? መንገዶቹ ምንድን ናቸው?
ኦኬ፣ አሁን ለምሳሌ በምሳሌ ደረጃ ቡና ብንወስድ ቡና ከገበሬው እዚህ ተጠቃሚው ጋር ሲደርስ የዘጠኝ ድርጅቶች ይነካዋል። ኢትዮጵያ ውስጥ በአንድ መልኩ ሶስት የገበያ እንትኖች ይነኩታል፤ ገበሬ፣ ሰብሳቢ፣ አቅራቢ፣ ኤክስፖርተር። ከዛ ደግሞ እዚህ ሲመጣ በትልቁ ገዝቶ ለትንሹ የሚያከፋፍል ደግሞ እዛ ላይም ነጋዴም አለ። አንድ ሁለት ነጋዴዎች አሉ፣ ብሮከሮች የሚባሉ። ከዛ ግሪኑን አረንጓዴውን ቡና የሚያከፋፍሉ፣ አረንጓዴውን ቡና ደግሞ ተቀብለው ቆልተው የሚያከፋፍሉ ዘጠኝ ናቸው። አንዳንዶቹ እየሰበሩት ነው። አሁን የአሜሪካንን ተጠቃሚው እስከሚደርስ ድረስ አራት አምስት የነበረውን ስታርባክ የሚባለው ድርጅት አንድ አድርጎታል። ከዓለም ገበያ ላይ ገዝቶ አፍልቶ ቡና ቤት ከፍቶ በማከፋፈል ለተጠቃሚው ያደርሳል። እና ሁሉ ብዙዎቹንም ብታያቸው እንደዚህ አይነት ተጫዋቾች አሉባቸው። 4, 5, 6, 7, 8, 9 ተጫዋቾች አሉባቸው። እና እንደውም ገበያውን እንዲያድግ እነዚህ ተጫዋቾች የገበያውን እድገት ይወስናሉ። ከሱም የሚያደርጉት ተሳትፎ የዛን ምርት ተቀባይነት ይወስናል። ማአት ካሉ አጠቃላይ ጥረታቸው ትልቅ የገበያ ቦታ ሊፈጥር ይችላል እነዛ ምርቶች። ወደ ኢትዮጵያ ከተመለከትክ ችግሩ ምን አለ? ኢትዮጵያ ውስጥ ያሉት አምራቾች ስለ አሜሪካን ገበያ ያላቸው ስልት ያላቸው ግንዛቤ፣ ከዛም ደግሞ አልፎ የአሜሪካው ገበያው ላይ ያንን ምርት ለተጠቃሚ በማድረስ ቫልዩ አድ ምን እንደምባላለግም ዋጋ በመጨመር ሌላ ፕሮዳክት ሌላ ምርቶች ከሌላ ምርቶች ጋር ተፎካክሮ እንግዲህ አሜሪካ የዓለም አምራቾች በሙሉ ገበያው ላይ የሚሻሙበት ቦታ ነው። እነዛ ምርቶች ደግሞ ገበያውን እውቅና እንዲኖረው ብዙ የገንዘብና የማስተዋወቂያ ስልት ካይላል። እንደውም አንድ አባባል አለ፣ አሜሪካን ሀገር እቃ የያዘ ሳይሆን እቃውን ያስተዋወቀ ሰው ነው የሚያሸነው። ብራንዲንግ ይባላል። ብራንዲንግ ያን ፕሮዳክት ለገበያው ላይ ተፎካካሪነት ባለው መልክ እንኳን ቢያዘጋጁት እዚህ መጥቶ ደግሞ እንዲፎካከርና በገበያው ላይ እውቅና እንዲኖረው የሚያስፈልገውን የገበያ ስልትና የማስተዋወቂያ ገንዘብ የላቸውም።
ብዙ ስራ ይመስላል ጥበቡ ስንሰማው። የንግድ ስራ በእርግጥ በጣም ዘርፈ ሰፊ ነው፣ ግን የሀገር ውስጥም ገበያ አለ። በሀገር ውስጥ ገበያ እንደው ይሄን ያህል ከምለፋ እዚሁ አካባቢ አልሸጥም እንዴ ብሎ የማሰብም ሁኔታ አለ። አዋጭነቱ ግን ምን ያህል ነው? የዋጋ ልዩነት አለው?
ጦር በጣም በጣም ሰማይና ለምሳሌ ቡና እንደገና ተመልሰን እንመልከተው። ቡና ኢትዮጵያ ውስጥ ገበሬው ቡናው ላይ ለቡናው ለማምረት ከሚያስፈልገው ጉልበት ከ80-90% የሚሰራው ገበሬ ነው። ያ ገበሬ ግን ከዓለም ገበያ ላይ ተጠቃሚው ከሚከፍለው ገንዘብ የሚያገኘው 1% ነው። 90% ጉልበት አፍስሶ መጨረሻው ማድረስ ስላልቻለ ከሚከፈለው መጨረሻ ላይ ከሚከፈለው ለዛ ምርት ከሚከፈለው የሚያገኘው 1% ሲሆን እዚህ ደግሞ ገበያው ላይ ቁጭ ብለው ተቀብለው አሽሞን ምነው አስተዋውቀው ለገበያው የሚያቀርቡት እንቅስቃሴዎች 10% በታች ሰርተው 90% ገንዘቡን ይቆጣጠራሉ። ሰማ የትየለሌ ነው። እና ገበያን ለገበያ ካላቀረብከው፣ ገበያም ካላስተዋወቅከው ብትለፋም ተጠቃሚነትህ የሚጠቀመው ገበያው ላይ የቀረበው ሰው ነው የቀረበው።
ዛሬ የምንነጋገረው እንግዲህ ስለ ቡና ብቻ አይደለም፣ አጠቃላይ የሆኑ ኢትዮጵያዊ ምርቶችን ወደ ውጭ ገበያ ወይም ለሀገር ውስጥ ወይም ለሌላ የአፍሪካ ሀገሮች ገበያ ለማቅረብ የሚፈልጉ ሀሳብ ያላቸው ወጣቶች ቢኖሩ እንዲያው አንተ 1-3 ማድረግ ያለባቸው ብለህ የምታስቀምጣቸው
እንግዲህ ማድረግ ያለባቸው መጀመሪያው እንደውም እስከዛ አይደለም መነሳት ያለብን እዚህ ካለው የኢትዮጵያ ህብረተሰብ ጋር ነው። እዚህ ያለው የኢትዮጵያ ህብረተሰብ ገበያው ላይ ይንቀሳቀሳል፣ ገበያውን ያውቀዋል፣ ገንዘብም ለማሳተፍ ይችላል። እዚህ ያለው ነጋዴው፣ እዚህ ያለው በኢትዮጵያ ህብረተሰብ ውስጥ ያሉት የንግድ እንቅስቃሴዎች ኢትዮጵያ ካሉት ጋራ ቢተባበሩ ገበያው ላይ ስላሉ ማለት ነው ሽርክና ቢፈጥሩ በአንድ ላይ ቢሰሩ ገበያውን አጥንተው ምርቱን ለተጠቃሚ ለማድረስ የሚያስፈልገውን ጥናትና እንቅስቃሴና ገንዘብ ቢያፈሱ ለውጡ እዛ ላይ ነው ሊመጣ የሚችለው።
ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አድማጮቻችን፣ አሁን ከእናንተ ከደረሱን አስተያየት የሚከተሉትን እናሰማለን።
ሄሎ ቪኦኤዎች እንዴት ናቸው? እኔ የምደውለው ከዚህ ከዩናይትድ ስቴትስ ነው። ምን አበላለው ሪፖርት አዳነች ማቀረበችው በዶክተር ብርሃኑ አስተያየት ለመስጠት ነበረ። ዶክተር ብርሃኑ ተመልሶ ከኤርትራ መምጣቱ ተዘግበዋል። ይህም ደግሞ በተለያየ ጊዜ ተስፋ እየተሰጠ የህዝብ ስሜት በጣም ከፍና ዝቅ የሚል ነገር ስላለው በጣም በአንዳንድ ነገር እንደዚህ አይነት ነገር ፖለቲካ በጥንቃቄ ቢወሰድ ጥሩ ይመስለኛል። ምክንያቱም ዶክተር ብርሃኑ እንዳሉት በድምፅ ብቻ የፈረሰች ያሪኮ ነች፣ በመቶ ሺህ ጉግል አይገዛም። እንደዚህ ያልክ ስሜቱን ህዝቡን እንትን እያልክ መጨረሻ ላይ የት ለመድረስ እንደሆነም ግራ ይገባል እና ራሳቸው ትንሽ የተቃረነባቸው ይመስላል የሄዱበት ጉዳይ እና እያሰቡት ያለ ጉዳይ እና ይህ የህዝብ ስሜት እያየ በህዝብ ስሜት መጫወት ጥሩ አይመስለኝም እኔ። ሆነም ቀረም ግን እርቅና ሰላም ተደርጎ በሰላም ያሉ የፖለቲካ መሪዎች ቁጭ ብለው ለወደፊቱ ቢያስቡ ጥሩ ይመስለኛል።
ሰላም ቢሮዎቼ፣ ባለፈው አርብ ፌብሩዋሪ 5 መሆኑ ነው። አንድ ግለሰብ ያስተላለፉት መልእክት ሰምቼ ነው በእናንተ ቢሮ ስለ ፕሮፌሰር ብርሃኑ ነጋ መገላለጣቸው ያው ከንግግራቸው ይጋጫል የሚል ማጣለጠን ልንነገር ሰውየውን እናውቀዋለን። የአንድ ኢትዮጵያ ተብሎ የወያኔ ደጋፊ ሆኖ ሲያገለግል የነበረ ጋዜጠኛ ሬዲዮ ተናጋሪ ሆኖ ይሰራ ነበረ ነው እና እሱም የወያኔ ጠላት ጠባይ ስለሆነ ብዙም ሰዎች በሱ እንዳይታለሉ የዶክተር ብርሃኑ ስራ ሰፊና ወደፊት ለሀገር የሚጠቅም ከሆነ ይህንን ስለሆነክ ህልሙ ይህን አውቆ እነዚህ አይነት አስመሳይ ተናጋሪዎች መጠንቀቅ ያስፈልጋል። ሰውየው ያንን ለማለት የፈለገው ልክ ስራ እንደማይሰራ አድርጎ የወያኔትም ስራውን ለማንጸባረቅ ነው እና ይህን ብታስተላልፉልኝ አመሰግናለሁ።
አድማጮቻችንን ለተሳትፏችሁ በጣም እናመሰግናለን። የነጻ አስተያየት መቀበያ መስመሮቹ ከእናንተ ለእናንተ የተዘረጉ በመሆናቸው እንድትጠቀሙባቸው እናበረታታለን። ወደ መጨረሻው ዘገባ እንለፍ። የአፍሪካ መሪዎች ጸረ ወባ ጥምረት እንቅስቃሴን የተመለከተ ነው።
የአፍሪካ መሪዎች ጸረ ወባ ጥምረት አልማ በሚል ምህጻረ ቃል ይታወቃል። ባለፈው ጥር 21 አዲስ አበባ ውስጥ በአፍሪካ ህብረት ዋና ጽህፈት ቤት የሽልማት ስነ ስርዓት አካሂዶ ነበር። አላማው የወባ ወረርሽኝን ከአፍሪካ ማጥፋት የሆነው አልማ እንደ አውሮፓ አቆጣጠር የ2016 ወባን ለማጥፋት በተያዘው ዓለም አቀፍ ዘመቻ የላቀ ውጤት ላስመዘገቡና ለተሳካላቸው ሀገሮች ሽልማት ሰጥቷል። ኤርትራ በላቀ ውጤታቸው ከተሸለሙት ሀገሮች አንዷ ነች። እንዲሁም ቦትስዋና፣ ኬፕ ቨርዴ፣ ናሚቢያ፣ ሩዋንዳ፣ ደቡብ አፍሪካ፣ ስዋዚላንድ እና ሳው ቶሜም በተመሳሳይ ውጤት ተሸልመዋል። ሳሌም ሰሎሞን በአፍሪካ ህብረት የኤርትራን ቋሚ ልዑክ አንደኛ ጸሐፊና በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ተጠሪ አቶ ቢንያም በርሃ በስልክ አነጋግራ ያጠናቀረችው ዘገባ እነሆ።
የአፍሪካ መሪዎች ጸረ ወባ ጥምረት አልማ በሚል ምህጻርም ይታወቃል። ባለፈው ጥር 21 አዲስ አበባ ውስጥ በአፍሪካ ህብረት ዋና ጽህፈት ቤት የሽልማት ስነ ስርዓት አካሂዶ ነበር። በአፍሪካ ህብረት የኤርትራን ቋሚ ልዑክ አንደኛ ጸሐፊና በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ተጠሪ አቶ ቢንያም በርሃን ባለፈው ሳምንት በስልክ አነጋግሬያቸው ነበር። ስለ የሽልማቱ ስነ ስርዓትና ስለ ኤርትራ በወባ ወረርሽኝ ላይ ያላትን ፖሊሲ እንዲህ በማለት ገልጸውልኛል።
እቺ ናይ ኤርትራ ናይ ፖሊሲ ማለት ህዝብ ይቀዳምነት
የኤርትራ የልማት ፖሊሲ ህዝቡን አስቀድሞ ግምት ውስጥ የሚያስገባ ስለሆነና ፖሊሲው በህዝብ ተሳታፊነትና መሪነት ስለሚተገበር ነው። ለዚህ ደግሞ ቅድሚያ የሚሰጠው ለትምህርት፣ ለጤና፣ ለመንገዶች ግንባታ፣ የመጠጥ ውሃ ለማቅረብና ለመሳሰሉት ነው። እነዚህ ተደምረው ከሚሊኒየሙ የልማት ግቦች ብዙውን ለመምታት ተችሏል። ይህም የኤርትራን እድገት አጉልቶ ያሳያል። ይህ ደግሞ ወባን መቆጣጠር ብቻ ሳይሆን ከተሸለሙት ሀገሮች አንዷ የሆነችው ኤርትራ በሌሎችም የልማት ግቦች የላቀ ውጤት ካስመዘገቡት መካከል መሆኗን ያሳያል።
የተባበሩት መንግስታት ልዩ ወኪል በጤና እድገት ላይናም በወባ ወረርሽኝ ዘመቻ ላይ ገንዘብ የሚመድቡት ልዑክ ሬይ ቼምበርስ እንደ አውሮፓውያን አቆጣጠር 2015 የተካሄደው በአፍሪካ ውስጥ የወባ ማጥፋት ዘመቻን ጠቅሰው ዘላቂ መፍትሄ ለማምጣት የጤና ጥበቃ ሰራተኞች ጥረት ወሳኝ መሆኑን ከገለጹ በኋላ የወባ ስርጭትን ለመቀነስ የሚካሄደው ዘመቻ ይላሉ ሬይ ቼምበርስ
With all of these efforts, along with spraying treatment and diagnosis, I believe Africa can achieve
እነዚህ ሁሉ ጥረቶች አጎበር ማደል፣ የመከላከያ መድኃኒት ምርጫትም ሆነ የሕክምና መድኃኒት ለታመሙ ማቅረብ እንደተጀመረው ከቀጠለ አፍሪካ ውስጥ ከመቶ ሺህ በላይ ወይም ደግሞ በበሽታው የሚከተለውን ሞት ወደ ዜሮ ለማስጠጋት የሕፃናትን ሞት በዓመቱ መጨረሻ መቀነስ ይቻላል ብያምናለሁ። ይህም ማለት ዘመቻው ከተጀመረ ወዲህ ወረርሽኙን በ93% መቀነስ ማለት ነው።
የተባበሩት መንግስታት ዘገባ እንደሚገልጸው በወባ ወረርሽኝ ምክንያት አፍሪካ ውስጥ ወደ 437,000 ህጻናት፣ 163 ሚሊዮን የሚሆኑ ሰዎች በየአመቱ በበሽታው እንደሚጠቁ ነው። ወደ 80% የሚሆኑ ሰዎች እስካሁን በወባ ምክንያት መሞታቸውንም ዘገባው ይጠቁማል። ኤርትራ የላቀ ውጤት በዚህ አመት ብታመጣም አብዛኛውን ጊዜ በዓለም አቀፍ መድረክ ላይ ስትቀርብ በሰብአዊ መብት ጥሰት ላይ ያተኮረ ዘገባዎች ላይ ነው። ስለዚህ ምን አስተያየት እንዳላቸው አቶ ቢኒያምን ጠይቂያቸው ነበር። እንዲህ በማለት መልሰዋል።
ምርጋት ሰባው መሰል መሰረታዊ ፖሊሲ ናይ መንግስት ኤርትራዩ ትዛብ መሰል ከአ መሰል ናይ እናይ መንባሪው በዝንብሎ
ሰብአዊ መብቶችን ማረጋገጥ የኤርትራ መንግስት መሰረታዊ ፖሊሲ ነው። ታላቁ የሰው ልጅ መብት በህይወት መኖር ነው። ይህ ማለት ደግሞ በሽታዎችን መቀነስ፣ የኑሮ ሁኔታዎችን ማሻሻል፣ የትምህርት ዕድልን ማስፋትና የመሳሰሉት ስለሆኑ እነዚህ ሁሉም የሰብአዊ መብቶች ጥበቃ አካላት ናቸው። አስመራ ውስጥ ተመድበው የሚሰሩ የተባበሩት መንግስታት ድርጅት ቢሮዎች የሚያቀርቧቸው ሪፖርቶችም ይህንኑ ያንጸባርቃሉ። ከውጪ የሚመጡት ሪፖርቶች በፖለቲካ ምክንያት የሀገሪቱን ገጽታ ለማጉደፍ የሚደረጉ እንጂ ኤርትራ ውስጥ ያሉትን ሁኔታዎች በትክክል የሚያሳዩ አይደሉም። ከዚህ በፊት የተጠቀስናቸው ድሎች ይህንን ያረጋግጣሉ። ዋና ዋና መብቶችን ለማክበር መዋዕለ ንዋይ እያፈሰሰች ጥረት ስለምታካሄድ የኤርትራን ድሎች ለማየትም በቅተናል።
እስካሁን ድረስ በዓለም ደረጃ የወባ ወረርሽኝን ለመቀነስ በተደረጉ ጥረቶች በወባ ህመም የተጠቁ ሰዎች ቁጥር በ34% ሲቀንስ ወደ በወባ የሚከተሉ የሞት ቁጥሮች ደግሞ ከ54% መቀነሱን የተባበሩት መንግስታት ዘገባ ገልጿል።
ሳሌም ሰሎሞንን ለዘገባው አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
አክራሪዎች ሊጭኑበት የፈለጉትን በሃይማኖት መከፋፈል አሻፈረኝ ያለው ኬንያዊ ምሁር ሳለ ፋራ በቅርቡ ናይሮቢ ሆስፒታል ውስጥ አርፏል። ሚስተር ፋራ ባለፈው ታህሳስ ወር በሰሜን ምዕራብ ኬንያ ተሳፍሮበት የነበረው አውቶቡስ በአልሸባብ ነውጠኞች ታግቶ በጥይት ከቆሰሉት መካከል እንደነበር ጠቅሶ የዕለቱ ርዕሰ አንቀጽ ጽሑፉን ይጀምራል። የአልሸባብ ነውጠኞች አውቶቡሱን ካገቱ በኋላ ተሳፋሪዎቹ ሙስሊሞች በአንድ በኩል፣ ክርስቲያኖች በሌላው እንዲከፋፈሉ አዘዙ። ከዚያ በፊት አልሸባብ ተመሳሳይ ትዕዛዝ በማስተላለፍ ከፍተኛ ቁጥር ያላቸው ክርስቲያኖችን ሕይወት አጥፍቷል። የሆነ ሆኖ ይላል ርዕሰ አንቀጹ፣ ሳላ ፋራህ ጭምር የታህሳሱን አውቶቡስ የተሳፈሩ ሙስሊም መንገደኞች የአልሸባብን ትዕዛዝ አንቀበልም በማለት ይልቁንም ክርስቲያኖቹ በቀላሉ እንዳይለዩ ልብሶቻቸውን በመስጠት ሁሉ ሊሸሽጓቸው ሞከሩ። መንገደኞቹ ሁላችንንም ግደሉ አለዚያ ተውን በማለት ነውጠኞቹን ሞገቱ። ሆኖም የአልሸባብ ነውጠኞች ሁለት ተሳፋሪዎች ገለው ሳላ ፋራህ ጭምር ሶስት ሰዎች አቁስለው አውቶቡሱን ለቀቁ። ሚስተር ፋራህ ቁስሉ ጠንቶበት ሕይወቱ እስከምታልፍ ድረስ ለሳምንታት ናይሮቢ ውስጥ በሐኪም ሲረዳ ነበር። ሰላምና አንድነት እንዲፈጠር በመጠየቅ ለመገናኛ ብዙሃን ብዙ ቃለ ምልልሶች ሰጥቷል። ለአሜሪካ ድምፅ ራዲዮ በሰጠው ቃል ሁላችንም ወንድማማቾች ነን፣ ሃይማኖታችን ብቻ ነው የተለየ የሆነው። ስለዚህ ሙስሊም ወንድሞቼ ክርስቲያኖችን ከጥቃት እንድትከላከሉ እነርሱም ደግሞ እኛ እንዳንጠቃ እንዲከላከሉልን እጠይቃለሁ። ሁላችንም እንረዳዳ፣ በሰላምም አብረን እንኑር ፋራህ ማለቱን ርዕሰ አንቀጹ ይጠቅሳል። ሐተታውን በመቀጠል ሳለ ፋራህ ጀግና ነው። የራሱን ሕይወት ለአደጋ ከማጋለጡም በላይ የወሰደው እርምጃ እንደሱ ያሉ ሐቀኛ የሙስሊም እምነት ተከታዮችና ስልጣን ለመቆጣጠር ሃይማኖቱን አዛብቶ የሚሰብኩ አሸባሪዎች መካከል ያለውን ጥልቅ የአመለካከት ልዩነት ያሳያልና ይላል። ፕሬዚደንት ኦባማ በቅርቡ ባልቲሞር ከተማ ውስጥ የሚገኝ አንድ የአሜሪካ መስጊድ ሲጎበኙ ብዙሃን ሙስሊሞች ሃይማኖታቸውን እንደ ሰላም ምንጭ እንደተቀበሉት፣ ጽንፈኛ መልእክት የሚያስተላልፉት ግን ጥቂቶች እንደሆኑ ጠቅሰው ታዲያ እነዚህ እምነቱን የሚያዛቡትን ምን እናድርግ በማለት ጠየቁ። መልስ ሊሆናቸው የሚችለው እንደ ሳለ ፋራህ ያሉ ሰዎች ናቸው። ምክንያቱም ሙስሊም ሆኖ ኖሮ ሙስሊም ሆኖ ሞተ። ሰዎች በሃይማኖት ወይም በሌሎች መስመሮች ሊለያዩን ሲፈልጉ፣ አሉ ፕሬዚደንት ኦባማ፣ መሰረታዊ የሆነውን እውነት ማለትም ሁላችንም የእግዚአብሔር ልጆች መሆናችን ሁላችንም እኩል የጋራ ስብዕናና ክብር ተጎናጽፈን መወለዳችንን ማስታወስና ማረጋገጥ ብቸኛው አማራጭ ነው ያሉትን በመጥቀስ ርዕሰ አንቀጹ ጽሑፉን ደምድሟል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እንደ ተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ሰላም ደህና ደሩ። አሁን በትግርኛ ቋንቋ የሚቀርበው ዝግጅት ይቀጥላል። ¶¶